ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
ጤነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ታህሳስ 20 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ታህሳስ 20 ቀን 392 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ ዝግጅታችንን በዜና እንጀምራለን። በማስከተልም የኦህዴዱ ኮሎኔል ስልጣን ላይ ፍጥ እንዳለ ሰሞን በመጋቢት ወር 2008 ዓመተ ምህረት በፍኖተ ዲሞክራሲ ተላልፎ የነበረውን ሐተታ እናሰማለን። የታህሳስ ወር በተማሪዎች የትግል ታሪክ ውስጥ ብዙ የተከናወነበት ወር ነው። የታህሳስ ወር 2008 ዓመተ ምህረት የወጣው ዲሞክራሲያ ያሰፈረውን አሰምተን ክፍላንድ ፕሮግራማችን ይተካለላል።
የወያኔ ቡድን ሲያስወነጭፋቸው የነበሩ ተተኳሽ ሮኬቶች መቀሌ ከተማ ውስጥ በሚገኝ የግለሰብ መጋዘን ውስጥ አካባቢውን ይፈትሽ የሚገኘው የልዩ ዘመቻ ኮማንድ ብርጌድ ቃል አቀባይ አስታውቋል። ከመጋዘኑ ውስጥ 13 ሮኬቶች የተገኙ ሲሆን 7 የሚሆኑት ደግሞ የማስቀመጫ ሳጥኖቻቸው ባዶ ሆነው በመገኘታቸው ሮኬቶቹ ተተኩሰው እንደነበር ተገምቷል። የሮኬቶቹ ማስወንጨፊያ የሆነው ከባድ ተሽከርካሪ መኪናም ከመቀሌ ዳርቻ በሆነ አካባቢ ተደብቆ መገኘቱ ታውቋል። የወያኔ ቡድን በጦርነቱ ወቅት በተደጋጋሚ ወደ ባህር ዳር፣ ወደ ጎንደር፣ ወደ አስመራ ሮኬቶችን መተኮሱ ይታወቃል። የብርጋዴር ጀነራል ማዕረግ የነበራቸው በመከላከያ ውስጥ የነበሩ ከበደ ሸሪፍና ጸጋይ ማርክስ የተባሉ ሁለት ወያኔ አባላት የትግራይ ልዩ ኃይልን በአስተባባሪ ሲመሩ በጦርነቱ ላይ መገደላቸው ተረጋግጧልም ተብሏል። በሌላ በኩልም በማይካድራ ዜጎችን ሲያስጨፈጭፉ የነበሩ የተባሉ ሁለት ግለሰቦች በአዲስ አበባ መያዛቸው የዜና ተቋሞች ዘግበዋል። ግለሰቦቹ የተያዙት ተባባሪዎቻቸው ናቸው ከተባሉ ሌሎች 3 ግለሰቦች ጋር ሲሆን ሁሉም ማክሰኞ ታህሳስ 20 ቀን ፍርድ ቤት መቅረባቸውም ታውቋል። አንደኛው ተከሳሽ በጋምቤላ የማኒፋክቸሪንግ ድርጅት እንዳለውና ከሁለተኛው ተከሳሽ ጋር እንደማይተዋወቅ ሲገልጽ፣ ሁለተኛውም ተከሳሽ ከሁመራ ወደ አዲስ አበባ በመምጣት ወደ ትግራይ ለመሄድ ስትዘጋጅ መያዟን ተናግራለች። በመርመራው በኩል የክስ ዝርዝር ስላልቀረበ የጥፋታቸው ምንነት እና ደረጃ አልታወቀም። በተያዘ ዜና በልዩ ተንኮልና ሴራ የዓለም የጤና ድርጅት ዳይሬክተር የሆነው ቴዎድሮስ አድሃኖም የፈረንጆቹን አመት መጨረሻ ምክንያት በማድረግ ባስተላለፈው መልእክት በትግራይ የሚካሄደው ጦርነት እንዳስጨነቀው ተናግሯል። ወንድሜና ሌሎች የቤተሰብ አባላት በምን አይነት ሁኔታ ላይ እንዳሉ ለማወቅ አልቻልኩም ያለው ቴዎድሮስ አድሃኖም በትግራይ አሁንም ጦርነት እየተካሄደ መሆኑን በአንደምታ ተናግሯል። ቆል በሌላ በኩል ግለሰቡ በጦርነት ወቅት ወያኔ ቡድን አመራርን በመደገፍ የበርካታ የዓለም አቀፍ ድርጅቶችን በሮች ያንኳኳ ነበር በማለት ያገዛዙ የውጭ ጉዳይ ሚኒስትር ቃል አቀባይን ጨምሮ በርካታ ባለ ስልጣኖች ሲከሱት መቆየታቸውም ይታወቃል። በቤንሻንጉል ጉሙዝ መተከል ዞን ባሸባሮች ጥቃት የተፈናቀለው ዜጎች ቁጥር 97000 መድረሱን ያገዛዙ የሰላም ሚኒስትር አስታውቋል። ከ58000 በላይ የሚሆኑ ተፈናቃዮች በግልገል በለስ ከተማና በሌሎች ቦታዎች የሚገኙ ሲሆን 39000 የሚሆኑ ደግሞ በአማራ አካባቢ አዊ ብሔረሰብ አስተዳደር ውስጥ በተዘጋጀው የተለያዩ መጠለያዎች ውስጥ እንደሚገኙ ተገልጿል። በአገዛዙ በኩል ለተፈናቃዮቹ የተለያዩ እርዳታዎች እንደተደረገላቸው ቢነገርም ተፈናቃዮቹ ደግሞ በቂ እርዳታ እንዳልተደረገና አሁንም በችግር ውስጥ እንደሚኖሩ ለዜና ተቋሞች ገልጸዋል። በተያዘ ዜና የቤንሻንጉል ጉሙዝ ምክር ቤት ማክሰኞ ታሳሳ ቀን ባደረገው ስብሰባ በቤንሻንጉል ጉሙዝ ውስጥ አሸባሪዎች እያካሄዱ ላሉት አሰቃቂ ግድያና ጭፍጨፋ እጃቸው አለበት የተባሉ አራት የአካባቢው ባለስልጣኖችና የምክር ቤት አባል የሆኑ ግለሰቦችን ያለመከሰስ መብት ያነሳ መሆኑ ታውቋል። ግለሰቦቹ አድጎ አምሳያ፣ ሽፈራው ጨሊቦ፣ ግርማ መኒና አረጋ ባልቢድ የተባሉ ሲሆኑ ወዲያውኑ ታስረው ለፍርድ የሚቀርቡ መሆናቸው ተነግሯል። ከዚህ በተጨማሪም የመተከል ዞን አስተዳደር የሆነው አጥንኩት ሽቱ በቁጥጥር ስር መዋሉና ለፍርድ እንደሚቀርብም ተገልጿል። የሱዳን ጦር ወደ ኢትዮጵያ ድንበር ገብቶ የአርሶ አደሮችን ንብረት ማውደሙንና ዘርፎ መሄዱ የተነገረ ሲሆን ከጥቂት ቀናት በፊትም የሱዳን የውጭ ጉዳይ ሚኒስትር በሰጠው መግለጫ የሱዳን ጦር ከ60 እስከ 70 ከመቶ የሚደርሰውን የሱዳን ግዛቶች በቁጥጥር ስር መዋሉን መግለጹ ይታወቃል። የምዕራብ ጎንደር ዞን አስተዳዳሪ ለዜና ተቋሞች ከሰጠው መረጃ የሱዳን ወታደር በቀቡ የኢትዮጵያን ድንበር አልፎ ባደረገው ወረራ ከ1700 በላይ የሆኑ ሰዎች ከአካባቢው መፈናቀላቸውንና እንዲሁም ከ200 በላይ የሆኑ ሰዎች ደግሞ ለዘመናት ያፈሩት ንብረታቸው የወደመባቸውና የተዘረፉ መሆናቸውን ለማወቅ ተችሏል። የአርሶ አደሮች ማሽኖች፣ መጋዘኖች እንዲሁም ምርቶችን የወደሙና ተዘርፈው የተወሰዱ መሆናቸው ሲታወቅ ግምቱ ከ1 ቢሊዮን ብር በላይ እንደሆነም ተነግሯል። ከዚህ ጋር ተያይዞ ያገዛዙ የውጭ ጉዳይ ሚኒስትር ቃል አቀባይ ማክሰኞ ታሳሳ ቀን በሰጠው መግለጫ ሰራዊቱ በትግራይ በጦርነት ውስጥ በነበረበት ሁኔታ የሱዳን ኃይል ድንበር ጥሶ በመግባት በርካታ ህገወጥ ተግባሮችን መፈጸሙን አምኖ ሱዳን ከድርጊቷ የማትቆጠብ ከሆነ ኢትዮጵያ ሉዓላዊነቷን ለማስጠበቅ አስፈላጊውን እርምጃ ትወስዳለች ማለቱ መከላከያው ሰላምን ማስከበርና ሀገርን ለመጠበቅ ብቃት እንደሌለው አረጋግጧል። ይህም እንደተለመደው ከማስጠንቀቂያ የማያልፍዛቻ ነው የሚሉም አልጠፉም። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
توي تكمن بنل يقوس قوسون لما يكرهوا تبيل لفلمياو اسنسون انجريس يبقى تنسو ننسا تلات كبيت قبتو من اسكم يانسا او قومن من نايو فزن بمنقدو من اسكيانسونو من اسكيوسدو يبقى تشونكو عند دورو بيت وست عند تتنقو بزام زمتا لبقم البجات رات تقروانا سرو بابي الله وافجات سلزيه هاو سلزيه انانتا بشوش ييتو بياسووش همارا ورومو تقري الناس داموش وراقي قام بالله شناشاك مانتوش هراري ولايتا يروب الناقوش ዲያቆናት ቀሳውስት አባ ገዳሸኮች ተማሪ መምህራን ላባደር ገበሮች ተባካችሁ ንቁ እንደ ዶሮ ቤት ውስጥ እንዳትታነቁ በሬ ካራጁ ነው ሸላች ውጪ ቆሟል ወገኔ ነቃበል 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 ሰው እንዳውሪ ሆኖ ደም ጠጥቶ ታሟል አማራ ኦሮሞ አፋር ቤኒሻንጉል ሲዳማው ላይ ታ ጎጥ ጎሳና ክልል አንዱ ካንደኛው ዘር የሚልቅ ይመስል ሐረሪ ሽናሻ ቅማንት አገው ስትል ደማጥን ተቆጥረህ በጎላት ታመጣ ይቺ ትልቅ አገር ቀረች ተበጥብጣ ታዲያ ቀልዱስ ቀልድ ይሁን መቼም አይመለስ ምሩ የትኛው ነው ለእናት ጥሪ መድረስ ታመም ያለው እርዱኝ ደግፉኝ ይያለች እናት ስትለምን ጆሮ ዳባ ያለች ነፍስስ አፈር ቀምሳ ሲኦል በወረደች አው እናንተም እናንተም ዝሆን ጆሮ ሁሉ እናት ስትሰቃይ ከርስ የምትሞሉ አንድ ጊዜ አይደለም ሁለቴ ሞታችሁ አፈር ድሜ ብሉ አፈር ድሜ ጋጡ እኔ ምን ጨነቀኝ ከእናት ምድሬ በላይ ምን ጊዜም አይቆጨኝ የርሷ ወዳጅ እንጂ ወዳጄ የሚሆን ጣላቷም ማለኒ አው ጣላቷም ማለኒ አይይ ያውም እነንቶኒ ያውም እነንቶኒ እነት አጥዋይ ጠሬ ሳልሙ ገዳይ ሳይገሉ ጎፈሬ አሬዳልኝ የበራሪያዎች ስንቀለሽ አውደልዳይ ያርባ መስነቀዞች የይስሙላ ታጋይ አረይ ቃኝቴ ህይወት ጭንቀት ታይም ልብ ያለው ልብ ይበል በሀገር ቃል ደለም
ከይወታ ሰፋ ፈሊጥያቱ ፀረ ህዝቦች ወያኔ በጊዜው በትኩሱ ብልጣብልጥና ጮሌም ተብሎ ነበር በካዝና ይዘው የመጣውን ፈሊጥ ሴራ ተንኮልና ሸርግን 27 ዓመት ለተጠቀመበት አረጀ አፈጀ ዋጋ ቢሶነ ይህን ህዝብ ሲረዳ ወያኔ ግን ገና አልገባውም ደድቧል ሊባልም ይቻላል የተቸነከረው ግብዙ መሪያቸው ለምሳሌ የዱርዬ ዲስኩሮቹ ብልጥነትን እንደማያሳዩ ሳይገባው ነው የተቀበረው አገብም አስቂኝ ውሸቶቿን በየጊዜው ስታሰማን እስካሁን ከጠያቂዋ ውጪ የሚያምናት እንደሌለ መረዳት አልቻለችም ወያኔ ከስሯል ከህዝብ ግምገማ አንጻር እንዳልነው ግን አሮጌውሻ አዲስ ጨዋታ አይለምድም ነውና እነ ስብሃትና መሰሎቹ በስብስቴ ዘመን የተራላቸውን ውሸት ዛሬም ሲያጠነጥኑ ይታያሉ። ኃይለ ማርያም የተባለውን መጋዣ በሌላ የኦህዴድ ተለጣፊና ሎሌ ሲተኩ ህዝብ አጭብጭቦ ተቀብሎ ትግሉን የሚያቆም ይመስላቸዋል።
ለዚህም ነው የሞከሩት ለማዳነቅና ለማወናበድ የተወሰነ ጊዜ ካጠፉ በኋላ ይህን የነፈሰበትና የጎረና ወጥ ለመሸጥ ሲጥሩም የግማጃቢ ጽንፈኞች መንጫጫታቸው የሚጠበቅ ነው። ያልገባቸው ግን ህዝብ በትግሉ ባፈሰሰው ደሙ በደረሰበት ስቃይና መከራ የወያኔን ጸረ ህዝብነት አውቆና ነቅቶ ሊታገለውና ሊጥለው ተነስቷል። የጉልቻለውን ሳይሆን ህዝብ የወጥ ሰሪውን መባረር ይጠይቃል ይፈልጋል። በሌላ አነጋገር ወያኔ ጊዜ አልቆበታል ማለት ነው። ደጋፊዎቹ ደግሞ ገና አልተረዱትም እንጂ ቀነቀጠሯቸው መጥቷል። ከደርግ ጊዜ ጀምሮ ወንጀል የፈጸሙብን ክህደት የፈጸሙብን ዓለምንም ስጋት ሊጨፍሩብን የምንፈቅድላቸው አይሆንም። በቃ ነው መልእክቱ። የሰማ ይስማ ያልሰማ ይግማማ ተብሏል። ወያኔ ህዝብን ከፋፍሎ በስልጣን ሊቆይ በመቻሉ አሁንም ሊነጥቅም ሊነቀንቅ የሚፈልገው ጦር ይህንኑ ነው። የጽንፈኞች መፍላት መበራከት ከዚህ ጋር የተያያዘ ነው። በአዳንም በዚህ ይረዱታል። የኢትዮጵያን ትግል በጎጥ ሸንሽነው በማቅረብ ኢትዮጵያዊ ኦሮሞ ወጣቶችና ህዝብ የሚያደርገውን ትግል ከሌላው ለመነጠል ስያሜም ተሰጥቶት አሁን ደግሞ ኦሮሞ ነኝ ባይ ጠቅላይ ሚኒስትር ሲሾም የትግሉ አልፋ ኦሜጋ እንደተጠናቀቀ አስመስሎ ለማቅረብና ሰሜንና ደቡብንም ለመከፋፈል ነው። የሰሜን ሰሜን ምዕራብ ህዝብ በኢትዮጵያዊነቱ ታገለ እንጂ ራሱን ፋኖ ብሎ ጠርቶ ከሌሎች ሲለይም አላዳመጥንም አልሰማንም። በዚህ መስክ ትግሉን የሚያደፈርሱ ሁሉ ጠቀሜታቸው ለወያኔ መሆኑ አያጠራጥርም። ትግሉ ጡንቻ ያገኘው ወያኔ ሊያደበዝዘው የሞከረውን ኢትዮጵያዊነትና ኢትዮጵያን በማጉላቱ በማስቀደሙ ነው። ትግሉን በጎጥ ሸንሽነው የሚያቀርቡት ሁሉ ለወያኔ የከፈፈሉ ወፍጮ ባቄላ እያመጡ ናቸው የምንለውም ለዚህ ነው። እንደ ወያኔ ሁሉ በአዳን በጎጥ ሸንሽነው ለነገሩ መላ አፍሪካን ብሔራዊ አንድ መለያ እንዳይኖረን ማድረጉ ለሚያካሂዱት ምህረት የለሽ ምዝበራና ጭቆና ይጠቅማቸዋል። የኢትዮጵያን ስም ከመጽሐፍ ቅዱስ ሳይቀር ሊያወጡ የሚቅበዘበዙትም ለዚሁ ነው። ገንጣዮችና ጠባቦችም የኢትዮጵያን ሰንደቅ ዓላማ የሚያንኳስሱት የመቶ ዓመትም ታሪክም ለኢትዮጵያ ሲበዛባት ነው የሚሉት ቀኝ ገዢ ናት የሚሉትና የፈረደበትን አማራ ጭራቅ የሚያደርጉትም አለ ምክንያት አይደለም። ይህ ክፍፍልና ጥላቻ ሰፍኖ በመቆየቱ ወጣቶች ተከፋፍለው ለጋራ አገራቸው መታገል አቅቷቸው ቆይተዋል። ይገደል አሁን ተሞልቷል። ልዩነቱ በጥፋት ላይ ነው። የጋራ ትግል ሰፍኖ ወያኔን ይኸው ብርካት ይዞ ሊጥለው ደርሷል። ወያኔ ይህንን ሁኔታ ገልብጦ ወደ ቀድሞው ለመመለስ ነው ዘመቻው። የአዲስ ጠቅላይ ሚኒስትር ሹመት ሰፊውን ህዝብ የማይመለከት ቧልታ ይሉት ወለፋ እንዲህ ቢሆንም የወያኔ ዝየዳ ግን ያው የምናውቀውና የተለቸን የክፍፍል ወጥመድ ነው። ለኦሮሞ ህዝብ እነሆ የእናንተን ሰው ኃላፊ አድርጌያለሁና ተባበሩኝ ትግልንም አቁሙ ለማለት ነው። ሶስት የኦሮሞ ተወላጅ ፕሬዚደንቶች፣ አንድ የወላይታ ጠቅላይ ሚኒስትር ለህዝብ ምንም የጠቀሙት የለምና ከወያኔ ስር ወይኖና ከወንጀሉም ተካፋይ ተጠያቂ ሆኖ የሰራ ሰው ለህዝብ በስፋትም በጥበትም የሚሰጠው የረባ ጥቅም እንደማይኖር ሳይታለም የተፈታ ነው። ነጋሶ ጊዳዳ የኦሮሞን ህዝብ ላይጠቅም ላይጎዳ ላይወጣ ከመለስ ጓዳ የተባለውን ያስታውሷል። ልደቴ የተባለው ከሃዲ በወያኔ ተፈብርኮ እንደ ወያኔ ተቃዋሚ ተሽጦ ለማሳመንም ወርታሶና ማንዴላም ተብሎ የወያኔን እርኩስ ተልእኮ ሊያሟላ አገልጋይ የነበረና አሁንም መሆኑን ማስታወስ ይበቃል። ወያኔን ተቃወሙ በሚል የ27 ዓመት ጥላሸት ታሪክ ሊዘነጋ ወይም ሊጠፋ የሚችል አይደለም። የሀገራችን ሰው፣ የጅብ ገበሬ፣ የዝንጀሮ ገልጓይ ሁሉም በየበኩሉ እበላባይ ብሏል። በተሰበሰቡት የዝንጀሮ ዋሻ አንዱ በህዝብም በትግሉም ተጠቅሞ የራሱን የቅርጫ የስልጣን ድርሻ ሊጨምር ሊያበዛ ቢራወጥ ለህዝብ ለመጥቀም ሳይሆን ለግሉ ለራሱ መሆኑን ማጤን ያሻል። ኢህአዴግ የሚለውን ጭምብል ወያኔ በአብላጫው አጥብቆ ሲጠቀምበት መቆየቱ ምስጢር አይደለም። እስቲ እኛም ለጥቂት ጊዜም ቢሆን ተራ ይድረሰን፣ የጥቅማችን አድማስ ይስፋ የሚሉ ብቅ ማለታቸው ለህዝባችን መብትን፣ ዴሞክራሲንና ብልጽግናን የሚያመጣ ሳይሆን በብዛት እበላባዩን የሚያሰፍርብን ነው። መሰረታዊ ለውጥ ካልመጣ ምንም የረባ ለውጥ ሊያመጣ አይችልም። የታደሰ ወያኔ ያውም ከተቻለ ያው ወያኔ አልሸሹም ዞራሉ ነው። የወያኔን መርዝ ከስረ መሰረቱ ማስወጣት ማጥፋት ነው መፍትሄው። እውነቱ መነገር ካለበት ደግሞ ወያኔ በሹምሽሩ የሚያሳየን ምንኛ ህዝብን እንደናቀ ነው። በቀላሉ ህዝብን ሊያስተዳድር የሚችል መስሎታል። አሁንም ንቀት አዘልም እርምጃ ነው። ወርቁ ጎሳን ማንንም አይነቃበትም በሚል የሚውጠነጠን ግብዙ መሪያቸው እብሪቱን በሞላ ይዞ አልተቀበረም ያሰኛል። የነስፋትና ሌሎቹ ጸረ ኢትዮጵያነት በመገንፈል ላይ ነው። የትግሬ ትምክህተኛ ትዕቢታቸው የትግራይን መገንጠል ሴራቸውን እንዲያዘጋጁት ያደርጋቸው፣ በሌላ በኩል ደግሞ ትግራይ ነጻ ወጣ እንድትለማ እነ ወልቃይት ጠገዴ ጸለምት ተጠቃለዋልና ትበጣበጥ ኢትዮጵያ ነው መፈክሩ። አንዱን በሌላው ላይ ማስነሳትና ማፋጀት ይህንንም እየሞከሩ ናቸው። ዛፎች የኛ ጠማማ ጎዳን እንዳሉት በዚህ መስክ ወያኔን እየረዱና አገርን እየጎዱ ያሉት የኛው ጠማማዎችን ማሸነፍ ደግሞ ቸል የማይባል ግዳጅ ነው። በወያኔ ገፋፊነት ወይም በሀገር ጠላቶች ድጋፍ ከየስርቻቸው ብቅ ብለዋል። ጽንፈኛ አቋምን በአፍ ደረጃ አንጠልጥለው ዋና ተልእኳቸው ግን ታጋይ አገር ወዳድ ድርጅቶችን ማጥቃት፣ መከፋፈል፣ ለህዝብ ተቆርቋሪ መስለው ህዝብን ማፈራቀቅ፣ መከፋፈል፣ ጎጠኝነትን ማስፈን ሆኗል። በክፋት ሳይሆን በተላላነት ወደ ወያኔ አይነት ዘረኛ ከፋፋይ መስመር የገቡት ይተረሙ ዘንድ ከፍተኛ ጥረት ማድረግ አለብን ማለት ነው። አገራችን ኢትዮጵያ ናት እንጂ ጎጣችን አይደለም። የምንታገለው ለመላው ኢትዮጵያ ህዝብ መብትና ለዲሞክራሲ እንጂ ለተወሰነ ጎጥ አይደለም። የምንዋደቀው ወያኔን በሌላ መልክ በህዝብ ላይ ለማስፈን ሊሆን አይችልም። ለአዲስ ወያኔም ሆነ ለብዝበዛ ስርዓት ስንል መስዋዕት አይታሰበንም። ህይወታችን እኮ የህዝብ ህይወት እኮ ኢትዮጵያ እኮ ክቡር ናቸው። ወያኔ መውጫው ጠፍቶበታል። የከሸፈው ጥይቱን ቢተኩስም ኢላማውን ሊመታ አይችልም። ህዝብን ሲያደናግር የነበረበት ወቅት አክትሟልና ማንም ሊታደልለት አይገባም። አላጋሽ ተብሎ ወደ መቃብሩ ሊገፋ ሊከተት ያስፈልጋል። አሮጌ መጥረጊያ ቤት አያጠራም ነውና ወያኔና የበከላቸው የትግላችን ምላሽ ሰጪ ለውጥ አምጪ ሳይሆኑ ችግራችንን ቀጣይ አስቀጣይ የሚሆኑ ናቸው። አቁ ይነው ወያኔን ለማስወገድ ትግላችን ይፋፋም ይቀጥል። ሁሉም ደንቃራዎች ይወገዱ።
Thank you.
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን አርባአንድ ቁጥር 3 ታህሳስ 2008 ዓመተ ምህረት ወርሃ ታህሳስ ወተት ይሸፍታል እንኳን ሰው ሲበደል በኢትዮጵያ ህዝብ ታሪክ ውስጥ የታህሳስ ወር የአመጽና ለውጥን አፍሳሪ የሆኑ ትግሎች ሲከሰቱባት መቆየቷ የሚታወስ ነው። ዛሬም ቢሆን ታህሳስ ህዝባዊ አመጽን አስተናግዳለች። ዞር ብለን ግን ለሀገራቸው ራሳቸውን የሰጡትን ሰማዕታትን ስንዘክር ገዝፎና ሚዛን ደፍቶ የምናገኘው የኢትዮጵያ ተማሪዎች እንቅስቃሴ መሆኑ የሚረሳ አይደለም። ታህሳስ 20 ቀን የተማሪዎች እንቅስቃሴ ሰማዕትን መዘከሪያ ቀን መሆኑን ያስታውሳል። የታህሳስ ቅርስ ግን በቅድሚያ የንዋይ ልጆችን መንግስቱና ገርማሜን እና የሌሎችንም የመፈንቅለ መንግስት ሙከራ ያስታውሰናል። አንዳንዶች የዚህን ክስተት ክብደት መረዳት ተስኗቸው የታህሳስ ግርግር ብለው ሊያንኳስሱት ቢሞክሩም የመንግስቱና የገርማሜ ንዋይ እንዲሁም የጓደኞቻቸው ጥረትና እርምጃ አዲስ የትግል ምዕራፍ የከፈተ ለህዝባዊ ትግሉ ጭላንጭል ብርሃን የፈነጠቀ አብይ እርምጃ ነው። ከዛሬው ጋር ስናስተያየው ለምሳሌ ለወያኔ ካደሩ መኮንኖችና ባለስልጣናቱ አንጻር በስርዓቱ ከፍተኛ ቦታ የነበራቸው መኮንኖችና ምሁራን የህዝቡን ብሶትና ሮሮ ተገንዝበውና ሰምተው ለውጥ ብለው ሲነሱ የሚደርስባቸውን ጉዳት ሳያውቁ ሳይሆን ለአገር ሲሉ ሞትን ደፍረው ነው። ሞተዋልም ራሳቸውን የገደሉት ብቻ ሳይሆን ተይዘው የተፈረደባቸውም እነ መንግስቱ በየአደባባዩ ተሰቅለዋል፣ ለእስርም ተዳርገዋል። ለምን ታገላችሁ? ለውጥን ለምን ፈለጋችሁ? ወዘተ ያላቸው አልነበረም። መስዋዕትነታቸው ተከበረ እንጂ ምሳሌ ሆነ እንጂ። የታህሳሱ የመፈንቅል ሙከራ ዋና አንደምታው በተማሪዎች እንቅስቃሴ ላይ ያደረገው ተጽዕኖ ነው ቢባልም ስህተት አይደለም። ቀደም ብሎ ተማሪዎች የጥገና ለውጥ አቀንቃኝ ነበሩና ለአጼው መንግስት የምለላ ደብዳቤ እየጻፉና እየተማጸኑ አንዳንድ ለውጦች እንዲደረጉ ሲጠይቁ እንደነበሩ የሚታወቅ ነው። ለውጥ ከገዢዎች በጎ ፈቃድ የሚጠበቅ ነበር። ታህሳስ 1953 ዓመተ ምህረት ግን ይህን ሁሉ ቀየረውና የአጼው ስርዓትና ተማሪዎች ተቆራረጡ። ስር ነቀል ለውጥም ተፈላጊና ተቀንቃኝም ሆነ። ከዚያን ጊዜ እስከ የካቲት የተደረገው ጉዞ ውጣ ውረድ የሞላበት እንደነበር ሊረሳ የሚገባውም አልነበረም። ከተማሪዎች በፊት የኢትዮጵያ ሰራተኞችም ታግለዋል። ልዩ ልዩ የአርሶ አደሮች አመጾችም ተካሂደዋል። በሕግ የተደነገገ ጭሰኝነትን የሚያጸድቅና የአርሶ አደሩን ምርት ከሶስት ሁለት እጅ ሁለት ሶስተኛ ምርት ለባለመሬቶች የሚሰጥ የገባርነት ጭሰኝነት ስርዓት ነበርና የተጠቃው አርሶ አደር ከጊዜ ወደ ጊዜ አምጾ ተሰውቷል። ትግሎቹ ግን የተቀናጁና ስልታዊ ስላልነበሩና ያሴው አገዛዝ ያፈና ተቋሞች ዘመናዊና ጨካኝ ስለነበሩ አመጾቹ መቸነፋቸው የሚጠበቅ ነበር። በንጉሱ የበላይነት የሰፈነው ስርዓት ፊውዳል ወይም ይባል እንደነበረው ባላባታዊ ስለነበር መሰረታዊ ቅራኔው አገዛዙ ከሰፊው አርሶ አደር ህዝብ ጋር ቢሆንም ከጅቡቲ ኢትዮጵያ ቀደም ፍራንኮ ኢትዮጵያ ይባል የነበረው ባቡር ሐዲድ መዘርጋት ጋር ተያይዞ ለአባደሮች ብቅ ብለው ነበር። ከብዙ ችግርና ትግል በኋላ በመጋቢት 5 ቀን 1947 ዓ.ም የኢትዮጵያ የምድር ባቡር የሰራተኞች ማህበር ሲንዲካ ደ ሺሜኖት ኢትዮጵያ በሚል ስም ተመሰረተ። ይህ በዚህ እንዳለና ማህበራቸውንም አለፈቃድ የመሰረቱ ቢሆንም ብዝበዛን በመቃወም በዚያ ዓመት ያደረጉት የሥራ ማቆም አድማ የተሳካ መሆኑ ለሌሎችም ምሳሌ ሆኗል። በ1905 እና 1908 ዓመታት ባዕዳን ባንኮችን በመክፈታቸው የቢሮ ሰራተኞች ቁጥር ተበራከተ። የፋብሪካዎች መቋቋምም እንዲሁ የላባደሩን ቁጥር እያሳደገው መጣ። ኤርትራ በፌዴሬሽን ስትተዳደር በነበረበት ጊዜም የሰራተኛ ማህበር ማቋቋም የተፈቀደ ስለነበር መንግስት ሲያስፈልገው የሰራተኛ ማህበራትን ሊያፈርስ ሊሰርዝ ይችላል የሚል አንቀጽ በወጣው አዋጅ ውስጥ በመካተቱ የኤርትራ ሰራተኞች ይህን በመቃወም ያደረኩት ጠቅላላ የሥራ ማቆም አድማ የተሳካ ሆኖ ሰራተኞቹም ከቀሪው የኢትዮጵያ ሰራተኞች ጋር በማህበር ሊያያዙ መቻላቸው ትግላቸውን በቁጥርም በተመክሮም አዳበረው። ሰራተኛው ለመብት በተለይም አታጋይ ማህበርን በጋራ ለመመስረት ያደረገውን ትግል ታሪክ በዚህ ለመዘርዘር ባንቃጣም በ1950ዎች መጀመሪያ ላይ በነ አቶ አበራ ገሙ ቃጫ ፋብሪካና የሞዝቮልዱ የእንጨት ሥራ ድርጅትና ሌሎች ዲያባኮ ጥጥ ፋብሪካ፣ የኢትዮጵያ ተሽከርካሪ አገልግሎት፣ ቫስኪንና ዳርክስታድ በሚስጥር ግንቦት 20 ቀን 1953 ዓ.ም ደጃዝማች ባልቻ ሜዳ ተሰብስበው የጋራ ድርጅት ለማቋቋም መስማማታቸው መጠቀስ ያለበት ነው። መጋቢት 3 ቀን 1954 ዓ.ም በቃጫ ፋብሪካ ሰራተኞች ሊቀመንበርነት የተካሄደው ስብሰባም አንድ ቋሚ የኢትዮጵያ ሰራተኞች ማህበር እንዲቋቋምና በኮንፌዴሬሽን መልክም ኢንዱስትሪዎችን፣ ፋብሪካዎችንና የህብረት እርሻዎችን ሁሉ እንዲያቅፍ ተወስኖ በመቀጠልም በሰኔ ወር 1954 ዓ.ም ሶስተኛው የተወካዮች ስብሰባ ሲደረግ የምድር ባቡር የድሬዳዋ ሲሚንቶ ፋብሪካዎች፣ በዘረኛ ሆላንዶች ስር ይሰቃዩ የነበሩት የወንጂና ሸዋ ስኳር ፋብሪካ ሰራተኞችና ሌሎችም ሊሰባሰቡ ቻሉ። ሚያዝያ 1 ቀን 1955 ዓ.ም የኢትዮጵያ ሰራተኞች አንድነት ማህበር ሊቋቋም ቻለ። በህዝባዊ ኑሮ እድገት ሚኒስቴር ስር ማህበራት መመዝገብ አለባቸው በሚል ስርዓቱ ማህበሩን ሊቆጣጠር ሲጥር አጋሩ አሜሪካም በራሷ የሰራተኞች ድርጅት አማካይነት ወጥመዷን ዘረጋች። በሰራተኛው ማህበር ላይ ከባድ ተጽዕኖ ተደርጎ የክብር ፕሬዚደንቱ አቶ አበራ ገሙ ራሱን ገደለ ተብሎ ቢለይም ማህበሩ ለብዙ ሥራ ማቆም አድማዎች አደራጅና አዋላጅ ሆኖ ቀጥሏል። ከተቋቋመ በአራት ወሩ የጠራው አድማ በተደረገው አፈና የተነሳ ባይሳካም እይታችንን ወደ ሰራተኞች ማህበር ዞር ያደረግነው ቀደምም ትግል ማካሄዳቸውን ለመጥቀስና ቀጥሎም ከተማሪዎቹና ከአስተማሪዎቹ እንቅስቃሴ ጋርም በመቀናጀት ለየካቲት 66 ስፋትና ጉልበት የሰጡ መሆናቸውን ለማስታወስም ነው።
እንዳልካቸው መኮንን ካቢኔ ከስልጣን እንዲወርድ ተቅላላ የሥራ ማቆም አድማ ያደረገው አስተዋጽኦ እንደምሳሌ ሊጠቀስ ይችላል። የኢትዮጵያ ተማሪዎች እንቅስቃሴም ሲጀምር የተማሪውን ሁሉ ድጋፍና ተሳትፎ ያገኘ አልነበረም። ጃንሆይ ምን አጠፉ የሚሉ ጥቂቶች ካለመሆናቸው በተጨማሪም የተማሪው የንቃት ደረጃም በጣም ደካማ ነበር ቢባል ስህተት አይሆንም። ከዩኒቨርሲቲው አስተማሪዎች የነበሩት ባዳንም በተለይም የሰላም ጓድ ተብለው የተሰማሩት አሜሪካውያንና ሚስዮናውያን ተማሪው በፖለቲካ እንዳይነቃና እንዳይደራጅ እንዲከፋፈልም ከፍተኛ ሚና ተጫውተዋል። ጥቂቶች ቢሆኑም ጊዜው የደረሰን ወይም የመጣለትን ጽንሰ ሐሳብና አቋም ይዘው ከተነሱ ብዙሃኑን ሊሰበስቡ ይችላሉ በተባለው መሰረት ጥቂት የነቁ የዩኒቨርሲቲ ተማሪዎች በሚስጥር ተሰባስበው ንቃታቸውን እያዳበሩ በተለያዩ መንገዶች የአብዛኛውን ተማሪ የአስተሳሰብ አድማስ ለማስፋትና ለማበልጸግ ቻሉ። የነ ኃይሉ ገሞራውና የነ ጸገየ ወይን ደብተራው ግጥሞች፣ በረከተ መርገም፣ ናስ ተማስለኪ በተለያዩ ጉዳዮች ላይ በግልጽ የሚደረጉ ውይይቶች በተማሪው ማህበር ጋዜጦችና በተባራሪ ወረቀቶች በሚደረጉ ጽሑፎች ተማሪዎች ስለ ሀገራቸውና ስለ ዓለም አቀፍ ሁኔታው ያላቸውን ግንዛቤ አሳደጉ። በአመለካከትና በአስተሳሰብ ግልጽነትም አስፈላጊ የሆነ የመጣውንና መሰረታዊ የሆነውን ጥያቄ መሬት ለአራሹን እንዲሁም ሌሎች አገራዊ ጥያቄዎችን በማንሳት ተከታታይ ሰልፎችን አካሄዱ። ጥያቄው ፍርሃቱን የሚያናጋ በመሆኑ አገዛዙ ለተማሪዎቹ የሰጠው ምላሽ የኃይል እርምጃ ሆነ። በሰልፋቸው ከአገዛዙ ጋር ተጋጩ። በቅድሚያ ተነስቶ የነበረው የመሬት ጥያቄ የአጼውን አገዛዝ ምሰሶ የሚነቀንቅ በመሆኑ አገዛዙ በሰልፈኞቹ ላይ የኃይል እርምጃ ወሰደ። መሪዎች ናቸው ያላቸውን 9 ተማሪዎች ሟቹ ኃይሉ ገብረ ዮሐንስ ገሞራውን ጨምሮ ከዩኒቨርሲቲው አባረረ። ቀንዲሉ እሳቱ ተለኩሷልና አልጠፋ ማለቱ የሚጠበቅም ነበርና በተከታታይ ዓመታት ተቃውሞውና ሰልፉ ቀጠለ። የኋላ መብራት ፈዘዝ ወደ ኋላ እይታ ጨንበስ የሚል አይደለምና በዚያን ጊዜ ድርጅቶች የነበራቸው ድክመት፣ ጥንካሬ፣ ትግልና መስዋዕትነት፣ ምርጫ ስልትና መፈክሮችንም በተመለከተ የሚሰጠው ፍርድ እና ትችት አስፈላጊ የሆነው ግምገማን ከጊዜው ተጨባጭ ሁኔታ ጋር ማቆራኘትን የሚቀበል አይመስልም። ስለዚህም ትችቱ የሐቅ ደሃና ገለባ ሆኖ ቆይቷል። ለጨለማ መብራት ለወገንም ኩራት ሆኖ ያለፈውን ትውልድ መዝለፉ አወቅባዮች እስራኤል ብለው ተያይዘውት ቆይተዋል። ለካፒታሊዝም ከመሰዋት ለሰርቶ አደሩ ህዝብ ስልጣንና ዴሞክራሲ መሰዋት ይበልጥ የተከበረ መሆኑን የሚሰጡት ምሁራን ተብዬዎች የተማሪዎችን እንቅስቃሴ ግራ ክንፍ ነበር ብለው በደፈናው ሊያወግዙ ይነሳሉ። አቆ ይነገር ከተባለ ደግሞ ለሰው በላና ለበዝበዝ ስርዓት ከመሞት ለሰርቶ አደሩ ህዝብ ስልጣንና ለዴሞክራሲ መሰዋት ይበልጥ የተከበረ ነው። ተማሪዎችና ምሁራን ወደ ግራና ወደ ሶሻሊዝም ያዘነበሉበት ምክንያት የነበረውን ጨቋኝ አገዛዝ በሁሉም መስክ ሊፋለሙ ሲነሱ የሪዮት ትጥቅ ሊሆናቸው የሚችለው ይህ ብቻ ስለነበር ነው። የካፒታሊዝም አገዛዝ ቁንጮ የሆነችው አሜሪካ የአጼው አጋር ሆና የተሞከረውን መፈንቅል ያከሸፈች ከመሆኗም በላይ በዓለም አቀፍ ደረጃም ኢምፔሪያሊስት ተብላ ህዝባዊ ትግል ያነጣጠረባት የደቡብ አፍሪካን አፓርታይድ የምትደግፍና ዘረኛ አገር ነበረች። ለማንም አርአያ የማትሆን የግፍ አገር። ተማሪዎችና ምሁራን እይታቸውን ወደ ሌላ አቅጣጫ ማድረጋቸው አንድም በዚህ ምክንያት ሲሆን በሌላ በኩል በኩል ስርነቀ ለውጥ ፈላጊውና አሜሪካ ወድና ጀርባ በመሆናቸው ነው። ለነገሩ ዛሬም ይህ ሀቅ ሆኖ ያለ ነው። ጊዜውን መመርመር ባልነው መሰረት ደግሞ የተማሪውን ከስቃሴ ደምቆና አምሮ በተነሳበት ወቅት ባለም አቀፍ ደረጃ ጸረ ኢምፔሪያሊስትና ጸረ ቀኝ ገዢዎች ትግል በአፍሪካ፣ እስያና ደቡብ አሜሪካ ተፋፍሞ ነበር። በአገራት ደረጃ ቪየትናም፣ ላኦስ፣ ካምቦዲያ፣ ሞዛምቢክ፣ አንጎላ፣ ጊኒቢሳው፣ በታጋዮች ደረጃ ቼ ጉቬራ፣ ካብራል፣ ሞንዴል፣ ማሼል፣ ሆቺሚን፣ ማንዴላ፣ ሉሙምባ፣ ቤንቤላ ወዘተ የሚባልበት ጊዜ ከመሆኑ ሌላ የትግሎቹ አጋሮች ደግሞ የሶሻሊስቶቹ ጎራ ሶቪየት ህብረት፣ ቻይና፣ ኩባ ወዘተ ነበሩ። በ1966 ዓመተ ምህረት ኢህአፓ መሆን ከወጣቱ የሚጠበቅ ሆኖ እንደተገኘው ሁሉ ከዚያ ቀደም ባለው ጊዜ ግራ ክንፍ አለመሆን ኋላ ቀር ያሰኝ ነበር ብንል ትክክል ነው። የነበረ የወቅቱ እውነታ ነው። ስለዚህም ያ ትውልድ ግራ ክንፍ የሆነው ለኢትዮጵያ ችግሮች በዚህ መልክና መንገድ መፍትሄ አገኛለሁ በሚል ነው እንጂ የአገሩን ባህልና ወግ በደፈናው ሰርዞና ለባዕድ አድሮ አልነበረም። እውነቱ ሲነገር እንቅስቃሴውም ሆነ ኋላ የተቋቋመው ኢህአፓ ለማንም ባዕድ አንገዛም፣ አንጎነበስም በማለታቸው ጉዳት ደረሰባቸው እንጂ ከሃዲዎቹ እንደሆኑት እንደነ ወያኔ አልተጠቀሙም። ያን ትውልድ ወደ ግራና ወደ ስር ነቀል ለውጥ ፍለጋም የገፋፋው ራሱ ስርዓቱ ነው። ጉድ ይሰማል ጆሮ ሆኖ ዛሬ የአጼውን ዘመን ጭፍን ጭቆና ሊክዱ የሚሰሙ ያሉ ቢሆንም ያ አገዛዝ ለሚሊዮኖች እስር ቤት የመከራ የስቃይና የፍዳ የልዩነትና የበደል አገዛዝ እንደነበር የሚካድ አይደለም። ድክም ያለ ለውጥ እንኳን ለማድረግ አጼውም ተከታዮቻቸውም ዝግጁ አልነበሩም። ህዝብን ንቀውና ቀጥቅጠው መግዛት የለመዱ ነበሩና እኩልነትን ነፍገው ዴሞክራሲያዊ መብቶችን ሁሉ አፍነው ስዩመ መለኮት ነን በሚል ዘለዓለማዊነትን ከጅለው ነበርና ለተማሪው ምላሻቸው አፈናና ግድያ በመሆኑ ሁኔታው እየተባባሰ መሄዱ የማይቀር ሆነ። በልዩ ልዩ ቦታዎች አመጾች መቀጠላቸው፣ ሰርቶ አደሩ ማመጹ፣ አስተማሪዎችና የቢሮ ሰራተኞች መነሳታቸው፣ የነደጃዝማች ታከለ መገደልና መፈንቅሎች መሞከራቸው፣ የተማሪውም ትግል ማየሉና ልቋረጥ ማለቱ ውሎ አድሮ ለየካቲት 66 መከሰት በሩን ከፈተ፣ ድልዳል ሆነ። የካቲት የግብታዊነት ውጤት ነው። የህዝብ አመጽ ድርጅትና ትግልን አይጠይቅም የሚሉት ይህን ሀቅ መረዳት የተሳናቸው መሆኑም በግልጽ ይታያል። ችግሮቹንም የነበሩት ስርዓቶች ፈጠሯቸው እንጂ ተማሪዎች የሌለውን ችግር አለ ብለው ለተቃውሞ አልተሰለፉም። ይህን መሰረታዊ ሀቅ የዘነጉ ክፍሎች ችግር ፈጣሪውን ስርዓት ትተው ተማሪዎች በጠበጡ፣ አገር አስገነጠሉ ወዘተ ሲሉም ይደመጣሉ። በተጨባጭ ታህሳስ 20 የተማሪ ሰማዕት መዘከሪያ ቀን የተባለውም በዚህ ቀን በርካታ ተማሪዎች በመገደላቸው ነው። የተማሪው እንቅስቃሴን የሚከሱ ክፍሎች መረዳት ወይም መቀበል የተሳናቸው ከአንድ አፈና ደረጃ ወደ ከፍተኛ ጥቃት የተሸጋገረው ስርዓቱ መሆኑን ነው። የተማሪው እንቅስቃሴ መፈክሮች ሲመረመሩና በተለይም ከዛሬው የተሰበጣጠረ መፈክር ጋር ሲነጻጸሩ በዚያን ጊዜ ተማሪዎች ሲያነሷቸው የነበሩ መፈክሮች ለአገሪቷ ችግሮች መፍትሄን ጠቋሚ ነበሩ። ከመፈክሮቹ ውስጥ አንደኛው መሬት ላራሹ የሚለው ነው። የዚህ መፈክር ጥፋቱና ጎጂነቱ በተለይም ለጭፈኛውና ገባሩ ምንድን ነው የሚል ጥያቄ ሊነሳ ይችላል። ኢትዮጵያ ዴሞክራሲ ምርት ይከበር የሚለው እስከዛሬ ያልተመለሰ የህዝብ ጥያቄ ነው። መብት ለሰርቶ አደሩ ህዝብ ደህንነት ወንጀል አይደለም። ያገራችን ሉዓላዊነት ይከበርና መሰል መፈክሮች ያኔ የቀረቡና ያታገሉም ናቸው። ህዝባዊ መንግስት ይቋቋም ደግሞ ዛሬም ሊስተጋባ የሚገባውና የህዝብን መሰረታዊ ፍላጎትም የሚያንጸባርቅ ነው። የሃይማኖቶች ልዩነቶች ተወግደው ነጻነታቸው ይጠበቅ፣ የሴቶች መብት ይከበር የሚሉ ጥያቄዎች ዛሬም መሰረታዊ ናቸው። ተማሪዎችና ተራማጁ የኤርትራም ጥያቄ በሰላማዊና ዴሞክራሲያዊ መንገድ ይፈታ በማለት ሲያሰሙ የነበሩት ጩኸት አድማጭ አግኝቶ ቢሆን ኖሮ አሁን የተከሰተው ችግር ባጭር በተቀጨም ነበር። የኢትዮጵያ ትግል ላይ አሉታዊ ተጽዕኖ አድርጎ ባከተመ ነበር። በወቅቱ የተደረጉት ሰልፎች በአገሪቱ ውስጥ ተከስተው የነበሩትን ህዝባዊ መፈክሮች ይዘው መሆኑን ማንም ሊክድ አይችልም። ጥላሁን ግዛው ተገደለ። በቀጣዩ ሰልፍና ተቃውሞም በደብረ ብርሃን እነ ሽፈራው ከበደና ሌሎችም ተረሸኑ። መኮንን ሀጎስና ሌሎችም በሐረር እንዲሁ። በጥላሁን ቀብር ላይ እነ ጀማል ስብሃት አበበና ብዙዎች በግፍና በገፍ ተገደሉ። ታህሳስ 20 የሰማዕት ቀን የተባለውም በዚህ ነው። ያ እንቅስቃሴና ትውልድ ለአገራችን ችግር ያቀረበውን መፍትሄ የሚመጣጠን እስካሁን ካለመቅረቡ ሌላ አሁንም ሰማህ አልሰማሁም አየህ አላየሁም ባዮች ያን የከሰረውን ሥርዓት ሂደት መፍትሄ ብለው ያን ትውልድ እያወገዙ ማላዘኑን መርጠው ይገኛሉ። የቀድሞ ሰማዕትን ስንዘክርና የካቲትንም ክስተት መሰረቱን ለመግለጽ ስንጥር በተለይ ዛሬ የህዝብ ትግል ከሚያሳየው ድክመትና ስህተት አንጻር ከተመክሮ መማር ይቻል ነበር፣ አሁንም ይገባል ለማለት ነው። ማለትም የተማሪው እንቅስቃሴ ግቡን የሚያውቅ ነበር። ዴሞክራሲና እኩልነት ለኢትዮጵያ። የተማሪው እንቅስቃሴ ብቁ አመራር የሚሰጡት የነቁ አባላት መሪዎች ነበሩት። ያነሳቸው መፈክሮች በሞላ የህዝብና በህዝብ የተደገፉ ነበሩ። በጎጥ ወይም በብሔረሰብ በሃይማኖት የተከፋፈለ አልነበረም። ምንም እንኳ የተወሰኑ የኤርትራን ግንጠላ ይደግፉ የነበሩ በኤርትራ የተወለዱ ተማሪዎች የተማሪው ትግል አይመለከተንም ብለው ራሳቸውን ከእንቅስቃሴው ቢያገሉም ብዙዎች ግን በእንቅስቃሴው ተካፍለው በዚያም ጊዜ ሆነ በየካቲት መስዋዕትነትን ከፍለዋል። የተማሪው እንቅስቃሴ በስልት ከሌሎች የህብረተሰቡ ክፍሎች ጋር ሊቀናጅና ትግሉን አገር አቀፍ ሊያደርገው መቻሉ ውጤቱ በየካቲት 66 ሊታይ ችሏል። ዛሬ ያለውን ተጨባጭ ሁኔታ በጥሞና ስናየው ያኔ የነበረውን ሁኔታ እንደሌለ መቀበል እንገደዳለን። ወያኔ ለስልጣን የበቃው በወደቀው ጸረ ህዝብና ቀይ ሽብርተኛ አገዛዝ የተነሳ መሆኑን ማንም የሚክደው ወይም የሚዘነጋው አይደለም። እብሪተኛውና ፈርጣጩ ኮሎኔልና የወንጀሉ ተባባሪዎች የሆኑት ጓደኞቹ አገር ወዳድ ትውልድን ጨፍጭፈው ለገንጣይ ኃይሎች ድል መሰረት መጣላቸው ይታወቃል። ጸረ ኢትዮጵያ ኃይሎችም ሊረባረቡ የሚችሉበት ሁኔታ ተፈጥሮ የደርግ ከፍተኛ ባለስልጣን ከነበሩት የባዕዳን ሰላዮችና ሰራተኞች የነበሩባቸው መሆኑም ተጋልጧል። የቀጠለውን ሁኔታ ህዝብ ያውቀዋልና ሐሰታን ባይጠይቅም አገራችንን ለቅርጫ ወያኔ ሲያቀርብ ተባባሪዎች ከየጎራቸው ብቅ ብለው አጫፋሪ ሆነውለታል። ተማሪዎች ለአንዴም ለመጨረሻም ሊባል በሚችል ሁኔታ ወያኔን ተቃውሞ ቢሰለፉና ቢሰውም በጋራ እንዳይሰለፉና እንዳይቃወሙ ወያኔና ጠንባቦች የተንኮል ሴራቸውን ጠንሰው ተግባራዊ አደረጉ። ህዝቡንም ወጣቱንም በጎጥ፣ በክልል፣ በብሔር፣ በቋንቋ ከፋፈሉ። ይህ ሁኔታ በስፋት ሰፍኖ የህዝብ አመፅንና ትግል አደናቅፎ እስካሁን ቆይቷል። የታሳስ መንፈስና የሰማያቱ ቅርስ ተኗል ለማለት ባንችልም ችግሩ ግን ግልጽ ነው ለሁላችንም ለጋራ ሀገር ለኢትዮጵያ መታገል ቀርቶ ለክልልና ለጠባብ ገብ መቆሙና ይባስ ብሎ ኢትዮጵያዊነትን መካዱም ያለ ሆኗል የተሰው ተማሪዎችና ወጣቶች ጀግኖች ተራማጆች አጥንታቸው ይገለበጥብናል ተማሪዎችና ወጣቶች የለውጥ አንቀሳቃሽ መሆን ሲገባቸው ተከፋፍለው መቆማቸው ምስጢርም አይደለም የሚነሱት መፈክሮች አገራዊ ሳይሆኑ ጠባብና ውሱን ናቸው ድርጅቶቹ የኢትዮጵያን ነጻነትና የህዝባን ዴሞክራሲ የሚሹ ሳይሆኑ ግን ጠላን የሚያቀነቅኑ ስለሆኑ ህዝባዊ ትግልንም ሊመሩ የሚችሉ አይደሉም አያምኑበትምና ትግል ተብሎ የምናየው አንድ ግብ ያለው ባለመሆኑ በመከፋፈሉም ገዢውን ክፍል በጋራ ሊያጠቃ አልቻለም ገዢው ክፍል ላይም አንድ ወጥና ላገዛዙ ተጣራሪ የሆነ አቋም አልከሰት ብሎ ከርሟል ግማሹ በሰላም እንደራደር ሲል ሌላው አብዮት ቃሉን እንኳ መጠቀም ስህተት ነው ብሎ ራሱን ለትዝብት ሲዳርግ ቀሪው የግን ጠላ አንቀጽን ይዟል በሚል የወያኔን ህገ መንግስታችን ነውና ይከበርልን በማለት ጥያቄ ሲያቀርብ በዚህ ውጥንቅጥና ውዥንብር የተነሳ ወያኔ ከውድቀት እየዳነ መቀጠሉን ሁሉም በምጸት እየተገነዘበው ነው ማለት የሚቻል አልሆነም ያን ትውልድና ያን አገራዊ ቁርጥ አቋም የምንናፍቅበት ጊዜ መምጣቱ በራሱ ምንኛ አሳሳቢ ደረጃ ላይ እንዳለን የሚጠቁም ነው ካለፈው መማር ሲቻል ያለፈውን የህዝብ ደምና መራራ ተመክሮ ማክቸልቸል ለህዝብና ለአገር ጠላቶች ሰለባ መሆን መጨረሻው ጎጂ ለመሆኑ አስተማሪ አያሻውም መደራጀት ወሳኝ ነው ትግሉ ለኢትዮጵያ መቆምና የጋራም መሆን አለበት ክፍፍል ማክተሙ አስፈላጊ ይሆናል በህዝብ ላይ ሳይሆን በባዕድ ላይ መተማመኑ ማብቃት ይገባዋል እንዲሁም ወያኔ በወደደው ቦይ መፍሰሱ ኢትዮጵያን የሚጎዳ መሆኑን መቀበል የተገባ ሲሆን ለትምክህተኞችም ሆነ ለጠባቦች መድረኩን መልቀቅ ደግሞ ሲታሰብ አይገባውም ከራሳችን ተመክሮ ከተነሳን ለራሳችን የጋራ ታሪክ ክብር ከሰጠን ወደሚፈለገው ጎህ ለመድረስ እንችላለን የታሳስ ሰማያትም በከንቱ አልሞቱም ማለት የምንችልበት ሁኔታ ይከሰታል ማለት ነው ያኔ ትግሉ ለኢትዮጵያ ነበር የጋራ ነበር በስርዓቱ ላይ ህዝብ በጋራ የተነሳበት ነበር ዛሬ አፈን ሞልቶ ይህን ማለት አይቻልም ያኔ የነበሩት ድርጅቶች በዴሞክራሲና በእኩልነት በአገርም አንድነት ጉዳይ ላይ ልዩነቶች አልነበሯቸውም እነ ወያኔ የጋራውን ሰልፍ ሊበታትኑ ሲነሱም አድማጭ አልነበራቸውም ትግሎች ቀስ በቀስ የተቀነባበሩ ነበሩ እንጂ በየፊናቸው አልነጎዱም ከሁሉም በላይ ተማሪዎችና ወጣቶች በአንድነት ተደራጅተው ቆዩ እንጂ በየብሔራችን ብለው አልተለያዩም ምሁራንም በአጠቃላይ አገራዊ ተልእኮ እንጂ ህዝብን በጎጥና በሃይማኖት የሚከፋፍሉ አልነበሩም የጊዜ ጎማ ግን ያን ድንቅ ቅርስ ረጋግጦ ቀይ ሽብርተኞችና ጠባብ ነፍሰ ገዳዮች ሰው የሚባሉበትን ጊዜ ስራ መጣብን ከገባንበት ረግረግ ለመውጣት ወደ ኋላ መለስ ብለን አገርን የዴሞክራሲና የመብት ባለቤት ለማድረግ የተደረገውን የጋራ ተጋድሎ ማስታወሱ የግድ ይሆናል እያንዳንዱ ትውልድ የራሱን ግዳጅ መቀበልና መስቀሉንም መሸከም እንዳለበት ሲታወቅ ባለፈው ታጋይ ትውልድ ላይ ባሉታዊ መረባረብ የራስን ግዳጅ ያለመቀበልን ጥፋት የሚሸፍን አይሆንም ካለፈው ተመክሮ ጠቃሚውን ሁሉ ቅርስ አድርጎ አሁንና ዛሬ በሚጠይቀው መንገድ መታገሉ ነው ዋናው ስለ ትግል ወሬው ደርቶ ትግል ደብዛው ከጠፋ ያው ለተቀማጭ ሰማይ ቀርቡን ያመጣል እንጂ የሚፈይደው ነገር አይኖርም በኢትዮጵያ ተማሪዎች እንቅስቃሴ ላይና አከታትሎም በኢህአፓና በዚያ ጀግና ትውልድ ላይ ዛሬ የሚደመጠው መረን የለቀቀ አሉታዊ ትችት የህዝብ ትግል ጠላት በሆነው ወያኔና መሰሎቹ የሚራገብ የአሁኑ ወጣት ትውልድ ካለፈው እንዳይማር ለማድረግ መሆኑን የምንስተው አይደለም። በመሆኑም ነው ቅርሳችንን በተደጋጋሚ ለማሳወቅና ያሁኑ ባለፈው የህብረትና የኢትዮጵያዊነት ጎዳና እንዲጓዝ ለመጥራት እየሞከርን ያለነው። ጊዜ ተለውጧልና በጨቋኞች ላይ ብረት ማንሳቱ ጊዜው አልፎበታል የሚሉም እንዳሉ የምናውቀው ነው። በዚያው ልክ ግን ለውጥ በአመጽና በብረት ትግልም እንደሚመጣ በዓለም ደረጃ እያየነው ከመሆኑ ሌላ ህዝብም ደምቶና ታግሎ ድሉን በታጠቁ እንዳይቀማ ድርጅትና ኃይል ያስፈልገዋል። ሁሉን ኃይሎች ያቀፈ የሽግግር ሂደት ይኖር በሚል የቀረበውን አብዮት አድን አማራጭ ያኔም ስልጣን ቀሚዎቹና ዛሬም ርዝራዦቻቸው ባሉታዊ ቢተቹትም ይህን ህዝባዊ አማራጭን እውን ለማድረግ መንገዱ ምለላ ወይም ባዕዳንን ልመና እንዳልሆነ ግልጽ ሊሆንልን ይገባል። የድርጅቶቹንም ይዘትና ተመክሮ በሚገባ መመርመሩ የሚታለፍ ወይም ቸል የሚባል ግዳጅ አይደለም። ነጋጠባይ ፖለቲካ ቁማርተኞች ሰለባ እያደረጉን ወደ ክስረትና ቀቢጸ ተስፋ እንዳይከቱን ማለት ነው። ደግሞ የሚታለል ሰው የሚታዘንለት ሊሆን አይችልም ተብሏልና እየተስተዋለ እንላለን። ጥላሁን ተባለ ጀማል፣ ደመቀ ተባለ አበበ፣ ጀሚላ ተባለች አስቴር፣ አበራ ገሙ ተባለ ገብረ እግዚአብሔር ወዘተ ከአንድ ብሔር የተወለዱ ሳይሆኑ ለኢትዮጵያ ብለው የታገሉና የሞት ጽዋንም የጠጡ ጀግኖች ናቸው። አራያዎች ከደርግ ሽብርተኞችና ከወያኔ ዘረኞች የተለዩ የተቃረኑ ተባብረው የታገሉ ፍርሃትን አሸንፈው ሞትን የተጋፈጡ ያፍ ሳይሆን የተግባር ታጋዮች ኢትዮጵያንም መውደዳቸውን ውድ ሕይወታቸውን ሰጥተው ያስመሰከሩ የታሳትን ሰማት የተማሪውንና የሰራተኛውን የአርሶ አደሩንና የወታደሩን የአስተማሪውንና የሴቱን ወዘተ ትግል ስንዘክር ያ ኢትዮጵያዊነት ያ ቆራጥነት ያ ህብረት ሕያውነቱ ይታደስ ዘንድ በመፈለግ ነው። ለህዝብና ለሀገር የተሰዉ ሁሉ በትግላችን ሕያው ይሁኑ። ኢትዮጵያዊነት ያቸንፋል።
ቅንነት የሞላው ሁሉንም ያቀፈ አላማው በጥናት በግልጽ የተጻፈ ለፍትህ